Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 13 2007 ዓ ም ዝግጅታችን ጀመረ።
ኢትዮጵያ ብሔራዊ ሐዘን ላይ ነች።
ዛሬ አዲስ አበባ ላይ የቁጣ ሰልፍ ተደርጓል። የኢትዮጵያ ፓርላማም ብሔራዊ ሐዘን አውጇል።
ሚያዝያ 14 15 እና 16 የሐዘን ቀን ሆኖ እንዲውል የውሳኔ ሐሳብ ቁጥር 6 2007 ሆኖ በሙሉ ድምጽ ጸድቋል።
የኢትዮጵያ ፓርላማ አፈ ጉባኤ አባዱላ ገመዳ ናቸው የምክር ቤቱን ውሳኔ ያሰሙት። በምሽቱ በርከት ያሉ ዘገባዎችን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች።
ጤና ይስጥልን የተከበራችሁ አድማጮች፣ የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሰሎሞን አባተነን።
ኃይሉ ታምራት ፕሮግራሙን ይመራል። አሁን የዓለም ዜናዎችን እናሰማለን። በሊቢያ የባህር ዳርቻ የእስልምና መንግስት ነኝ በሚለው የሽብር ቡድን ወደ 29 ኢትዮጵያውያንና አንድ ኤርትራዊ መገደላቸውን ኢትዮጵያውያንና ዓለም አቀፉ ማህበረሰብ እያወገዘ ነው። ግድያውን ለማውገዝ ዛሬ አዲስ አበባ ላይ በመቶዎች የሚቆጠሩ የከተማዋ ነዋሪዎች አደባባይ ወጥተው ሰላማዊ ሰልፍ አካሂደዋል። የኢትዮጵያ መንግስት ባለስልጣናት በፍልሰተኞቹና በስደተኞች ዜጎቹ ግድያ ላይ አስቀድመው የሰጧቸውን አስተያየቶችም ወቅሰዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም መንግስት ሙሉ ወጪውን ሸፍኖ ዜጎቹን ከአደጋ ለመታደግ እንደሚንቀሳቀስ አስታውቀው በፈቃዳቸው ወደ ሀገራቸው እንዲመለሱ ጥሪ አስተላልፈዋል።
ከነገ ሚያዝያ 14 ጀምሮ ያሉት ሦስት ቀናት ብሔራዊ የሐዘን ቀናት እንዲሆኑ የኢትዮጵያ ፓርላማ ወስኗል። በሁሉም የኢትዮጵያ ክልሎችና በውጭ ሀገሮች በሚገኙ የኢትዮጵያ ተቋማት ሁሉ የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም ፓርላማው በሙሉ ድምፅ ወስኗል። አሁን አደጋ ባንዣበበባቸው የዓለም ክፍሎች የሚኖሩ ዜጎችም ወደ ሀገራቸው እንዲመለሱ የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ጥሪ አቅርበዋል። ዝርዝር ያለ ዘገባ አለን።
በዚህ ወቅት በአንድ ልብ በአንድ ሀሳብ መቆም አለብን ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አስተላልፈዋል። ጠቅላይ ሚኒስትሩ መልእክቱን ያሰሙት እስላማዊ መንግስት ነኝ የሚለው ጽንፈኛ የሽብር ቡድን ሊቢያ ውስጥ ኢትዮጵያውያን ላይ የፈጸመውን ግድያ አስመልክቶ ባሰሙት ንግግር ነው። አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ያሉ ዜጎች በፈቃዳቸው ወደ ሀገራቸው እንዲመለሱ የመንግስታቸው ፍላጎት መሆኑንም ጠቅላይ ሚኒስትሩ አስታውቀዋል።
በሌላ በኩል ደግሞ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በቅርቡ በደቡብ አፍሪካ በኢትዮጵያውያንና የሌሎች ሀገሮች ስደተኞች ላይ የደረሰውን ግፍና በደል በመቃወም ትናንት ዋሽንግተን ዲሲ በሚገኘው የደቡብ አፍሪካ ኤምባሲ ደጃፍ ተገኝተው ድምፃቸውን አሰምተዋል። ቁጥሩ የበዛ ሕዝብ መገኘቱ የተዘገበውን የዚህን ሕዝባዊ ተቃውሞ ትዕይንት አስመልክቶ የተቀናበረ ዘገባ አለን፣ በመጽሔት ይቀርባል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሶማሊያ መዲና ሞቃዲሾ ደንበኛ በሚበዛበት አንድ ምግብ ቤት ውጪ ዛሬ በፈነዳ መኪና ውስጥ የተጠመደ ቦምብ ቢያንስ ሰባት ሰዎችን መግደሉ ተሰማ። ጽንፈኛው ቡድን አልሸባብ ኃላፊነት መውሰዱን ሮይተርስ የዜና አገልግሎት ዘግቧል። የአሜሪካ ድምጽ ሬዲዮ ዘጋቢ አብዱል አዚዝ ቢሎ ከዚያው ከሞቃዲሾ ያስተላለፈውን ዘገባ አዳነች ፍስሐ ታቀርባለች።
የሶማሊያ የጸጥታ ሚኒስቴር ብዙ ደንበኞች በሚገኙበት ባኖዳ በተባለው ምግብ ቤት ዛሬ በፈነዳው ቦምብ ሰባት ሰዎች እንደሞቱ ማረጋገጡን ገልጿል። የአምቡላንስ አገልግሎት በተናገረው መሰረትም ስምንት ሰዎች ከባድ ጉዳት ደርሶባቸዋል። ቦምቡ የተጠመደበት መኪና ከምግብ ቤቱ ወጣ ብሎ ቆሞ እንደነበር ታውቋል። ከምግብ ቤቱ ፊት ለፊት ባለው ሆቴል ሴንትራል ባለፈው የካቲት ወር በተፈጸመ ጥንድ የአጥፍቶ ጠፊዎች ጥቃት 20 ሰዎች ሞተዋል። የሶማሊያ የህገ መንግስት ሚኒስቴር ሁሴን መሐመድ ፍንዳታው የደረሰበትን ቦታ ጎብኝተው አልሸባብ በሰው ልጅ ህይወት ላይ ደንታ ቢስ ጥቃት ይፈጽማል በማለት አውግዘውታል።
مخايدان ومخايدها ددك عاديغا او شعبك ددك نورمالكا اي كونتيان وي وادو جدا ميشن تاغنا
زاري الى ما يتدرجو سيفيلو حزب يميازوتر بث مغبيت نو منغستاوي توقام ايدلم زاري هيوتاچون ياطوت سوقچم مغبنا ندا يزيت بمشط نوراچون يميمرو سيتوچنا نصوحان لجوش ناتشو نبر يالوت يي سومالياو بالسلطان صنفنيا بودن بهاغريتنا بوچ هاغرات بقلالو ليتتقو يميچلو الىماوچ لاي የሚያካሄደውን ጥቃት ከፍ በማድረጉ የሶማሊያ ባለስልጣኖች በያዝነው ሳምንት የጸጥታ ጥበቃውን አጠናክረው ነበር። መንግስት በሆነ ወቅት ተመሳሳይ ጥቃቶችን ለማስወገድ በሚያደርገው ጥረት ህዝቡ እንዲተባበረው ጠይቋል።
ዳብከን ወሐን ከዑትሰነና እኔ ጋዓን ወስያን እንቲ ድመተ ኢላሁ ንሐሪስቶ እንተ ዳውዓን
የህዝብን ድጋፍ እንፈልጋለን ይላሉ ሁሴን መሐመድ። ማንንም የሞድሾ ነዋሪ መረጃ በማቅረብ ረገድ የጸጥታ ኃይሎችን መርዳት አለበት። የቆሰሉት ሰዎች እዚህ ታከማሉ። እዚህ ለማከም ካልተቻለ ወደ ውጭ ይላካሉ ነበር ያሉት የህገ መንግስቱ ሚኒስትር። የሶማሊያና የአፍሪካ ህብረት ኃይሎች አልሸባብን መሽጎባቸው ከነበሩት አብዛኞቹ ቦታዎች አስወጥተዋል። ይሁንና የጽንፈኛ ቡድን አደገኛነት እንደቀጠለ እየታየ ነው።
ይበንድ እንዳለ የዩናይትድ ስቴትስ መንግስት ሁለት የአልሸባብ መሪዎችን በአሸባሪነት በይፋ ፈርጇል። አንደኛው አህመድ ዲሪያ የሚባለው የረጅም ጊዜ አልሸባብ መሪ አህመድ ጎዳኔ በዩናይትድ ስቴትስ ሰው አልባ አይሮፕላን ወይም ድሮን ጥቃት ከተገደለ በኋላ የአልሸባብ መሪነቱን የያዘው ሲሆን፣ ሁለተኛው አብዲራህማን መሐመድ ዋርሳሜ የተባለ ነው። ዋርሳሜ በኬንያ ጋሪሳ ዩኒቨርሲቲ 150 የሚሆኑ ሰዎች በተገደሉበት ጥቃት ባደረሰው በደል ምክንያት ነው የአልሸባብ ውሳኔ የተላለፈበት።
ባለፈው ሳምንት መጨረሻ ፍልሰተኞችን ይዛ ሜዲተራኒያን ባህር ውስጥ የሰጠመችውን ጀልባ ይነዳ የነበረው ቱኒዚያዊው ጀልባይቱን ሊደርስላት ይጓዝ ከነበረ የንግድ መርከብ ጋር አጋጭቷት ነበር ሲሉ የጣሊያን አቃቤ ሕጎች ተናገሩ። የሲሲሊዋ ካታኒያ ከተማ አቃቤ ሕጎች ሲናገሩ የጀልባዋ ነጂ ሊቢያ ጠረፍ ላይ ያለ ልክ ፍልሰተኞችን ጭና የነበረችውን ጀልባ ባደገኛ አነዳድ ጠምዝዞ ሲያበቃ ከፖርቹጋሉ የኮንቴነር ጫኝ መርከብ ጋር ካላተማት በኋላ ቁጥራቸው ወደ 900 የሚገመት ፍልሰተኞችን እንደያዘች ሰጥማለች ብለዋል። የንግድ መርከቧ በዚህ አሳዛኝ አደጋ ተጠያቂነት የለባትም ነው ያሉት አቃቤ ሕጎቹ። ሜዲተራኒያን ባህር ላይ ከደረሱት ሁሉ ቁጥሩ የበዛ ሰው ካለቀበት ከዚህ ከባድ አደጋ በህይወት ማትረፍ የተቻለው 28 ሰዎችን ብቻ መሆኑን ነው ባለስልጣናቱ ያስታወቁት። የተባበሩት መንግስታት የስደተኞች ኮሚሽን UNHCR ባወጣው መግለጫ ከአደጋው ከተረፉት ሰዎች በተገኘው ቃል መሰረት በሰጠመችው ጀልባ ውስጥ ወደ 350 የሚሆኑ ኤርትራውያን እንደነበሩ ነግረውናል ብሏል። ኢትዮጵያውያን፣ ሶማሊያውያን፣ ሴራሊዮን፣ ማሊ፣ ሴኔጋል፣ ጋምቢያውያንና የአይቮሪኮስ ሰዎች እንዲሁም ሶሪያውያንም እንደነበሩባቸው ከአደጋው የተረፉት ፍልሰተኞች ተናግረዋል ብለዋል። የጀልባው ነጂና ባልደረባው ክስ እስከሚመሰረትባቸው ታስረው እንዲቆዩ ዳኛውን እንጠይቃለን ሲሉ አቃቢ ሕጎቹ ገልጸዋል። ከአደጋው እጅግ በጣም ጥቂት ተሳፋሪ ብቻ በሕይወት መትረፉ አብዛኞቹ ፍልሰተኞች በባለ ሶስት ፎቋ ጀልባ ታችኛው ቤት ተቆልፎባቸው ስለነበረ ነው ተብሏል። የ27 ዓመቱ ሙሐመድ አሊ ማሊክ የተባለው የጀልባይቱን ይነዳ የነበረው ሰው ብዛት ያለውን ሰው በመግደል የመርከብ አደጋ በማድረስ ህገወጥ ፍልሰትን በማገዝ ወንጀል በቁጥጥር ስር መዋሉን የጣሊያን ባለስልጣናት ገልጸዋል። የ25 ዓመቱ ባልደረባው ሶሪያዊ ሙሐመድ ቢሂትም ህገወጥ ፍልሰትን በማገዝ ወንጀል ተጠርጥሮ በቁጥጥር ስር መዋሉን የተነገረው።
የመን ውስጥ በአስቸኳይ ተኩስ አቁም እንዲደረግ ኢራን ጥሪ በማቅረብ ላይ መሆኗ ተገለጠ። የሺዓ ሁቲ ሽምቅ ተዋጊዎች ግዛቶችን በተቆጣጠሩበት በየመን ሳዑዲ አረቢያ መሩ ህብረት ፕሬዚደንቱን አብድራቡ መንሱር ሃዲን በመደገፍ የአየር ጥቃት ዘመቻ እያካሄደ ነው። የኢራን ፕሬዚደንት ሐሰን ሩሃኒ ዛሬ ሲናገሩ የየመንን ቀውስ ለመፍታት ያለው መንገድ ተኩስ ማቆም የሚመለከታቸው ወገኖች መካከል ንግግር እንዲጀመር ማድረግና አሳታፊ የሆነ መንግሥት ማቋቋም ነው ብለዋል። በሌላ በኩል ለአራት ሳምንታት የዘለቀው የቦምብ ጥቃት ዛሬም ቀጥሎ ዋና ከተማይቱ ሰንዓ ተደብድባለች። ይህ በእንዲህ እንዳለ የዩናይትድ ስቴትስ አይሮፕላን ተሸካሚ መርከብ ዩኤስኤስ ቴዎዶር ሮዝቬልት በየመን ጠረፍ በአረቢያ ባህር ያሉትን ሌሎች 10 የሚሆኑ የዩናይትድ ስቴትስ መርከቦች ሊቀላቀል ጉዞ ጀምሯል። መርከቦቹ የተሰማሩት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ሳምንት በሁቲ አማጽያኑ ላይ የጦር መሳሪያ ማዕቀብ መጣሉን ተከትሎ ሲሆን እርምጃው የተወሰደው ወሳኝ የሆነውን የባህረ ሰላጤውን የባህር መስመር ክፍት ሆኖ መቆየቱን ለማረጋገጥ መሆኑን የዩናይትድ ስቴትስ የመከላከያ ሚኒስቴር አመልክቷል። መርከቦቹ የተላኩት ኢራን ለሁቲዎቹ አማጽያን ጦር መሳሪያ ለማቀበል ብትሞክር ለመያዝ ነው በሚል የወጡትን ዘገባዎች ትናንት የፔንታገን ቃል አቀባይ ውድቅ አድርገዋል።
ግብጽ ውስጥ ያስቻለው ፍርድ ቤት የቀድሞ የሀገሪቱ ፕሬዚደንት ሞሐመድ ሞርሲ እንደ አውሮፓውያን አቆጣጠር በ2012 በተቃዋሚ ሰልፈኞች ላይ ከተፈጸመው ግድያ በተያያዘ የ20 ዓመት እስራት ቅጣት ፈርዶባቸዋል።
ወመሐመድ ሞርሲ አያት ወመሐመድ መሐመድ ኢብራሂም አልብልቴግ።
ዛሬ ፍርድ ቤቱ በሰጠው ብይን ሞርሲና 12 የሙስሊም ወንድማማች ፓርቲ መሪዎችና ደጋፊዎች ግድያ ሳይሆን የማስፈራራትና የኃይል ጥቃት ወንጀል ፈጽመዋል ሲል በመበየኑ የቀድሞ ፕሬዝደንት ከሞት ቅጣት ብይን ሊያመልጡ ችለዋል። የቀድሞ ፕሬዝደንትና ሌሎችም የተወነጀሉት በቤተ መንግስቱ ደጃፍ ላይ የፕሬዝደንቱ ውሳኔዎች በፍርድ ቤት ሙግት አይቀርብባቸውም ተብሎ የወጣውን አዋጅ በመቃወም በወጡ ሰልፈኞች ላይ የሞርሲ እስላማዊ ደጋፊዎች ካደረሱት ጥቃት በተያያዘ መሆኑ ይታወሳል። ከአራት ዓመታት ገደማ በፊት ለበርካታ ዓመታት የዘለቀው የሆስኒ ሙባረክ አስተዳደር በህዝባዊ አመፅ መወገድን ተከትሎ ስልጣን የያዙት ሞርሲ በሀገሪቱ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ ፕሬዚደንት እንደነበሩ ይታወሳል። ለግብጽ ብሩህ የወደፊት እጣ ፈንታ ለመስራት ቃል ገብተው የነበረ ቢሆንም ፖሊሲዎቻቸው በሰፊው ተቃውሞ ገጥሟቸው ቆይቶ በወቅቱ የጦር ኃይሉ አዛዥ የነበሩት አብደልፋታ ኤልሲሲ ከስልጣን እንዳስወገዳቸው የሚዘነጋ አይደለም። በሚስተር ሲሲ ርዕሰ ብሔርነት በጦሩ በተመራው የስልጣን ሽግግር በሚስተር ሞርሲ ወንድማማች ፓርቲ ላይ ዘመቻ ሲካሄድ ቆይቷል። በሚስተር ሙባረክ ዘመን ታግዶ የነበረው ወንድማማችነት ፓርቲ በሞርሲ አስተዳደር ወቅት ካንሰራራ በኋላ በአሁኑ ኤልሲሲ አስተዳደር በአሸባሪነት ተፈርጆ አብዛኞቹ መሪዎቹ በቁጥጥር ስር መዋላቸው አይዘነጋም። በኦክላሆማ ዩኒቨርሲቲ የመካከለኛው ምስራቅ ጥናቶች መምህር የሆኑት ሰመር ሺሃታ ለቪኦኤ ሲናገሩ ብይኑ በፍትህ ላይ እንደ ማፌዝ የሚቆጠር ነው ሲሉ ቅዋሚያቸውን ገልጸዋል።
Sometimes the defense has not been allowed to actually question witnesses or present evidence.
አንዳንድ ጊዜ የተከላካይ ጠበቆች ምስክሮችን እንዲጠይቁ ወይም ማስረጃ እንዲያቀርቡ አይፈቀድም። ስለዚህ ሂደቱ ህጋዊም ፍትሃዊም አልነበረም። በሙስሊም ወንድማማችነትና በአጠቃላይ በተቃውሞ ላይ የተነሳ ፖለቲካዊ የፍርድ አፈጻጸም ነው።
በመጨረሻም እንደ አውሮፓውያን አቆጣጠር በ2013 በቦስተን ማራቶን ከደረሰው ህይወት ያጠፋ የቦምብ ጥቃት በተያያዘ በተከሰሰው ጆሃር ሳናይቭ ላይ የጥፋተኝነት ብይን የሰጠው የፌዴራሉ ከህዝብ የተወጣጣ ፍርድ ሸንጎ ከሞት ቅጣት ወይም ከእድሜ ልክ እስራት የትኛው እንደሚገባው በዛሬው ዕለት እንደገና ተሰብስቦ ይመክራል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13870 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 13 2007 ዓ.ም ምሽት ፕሮግራም ነው።
ኢትዮጵያና ክርስቲያንና ሙስሊም ሊለዩን ተፈልጉ እኛ ባህላችንም አይደለም። እኛ የአንድ ሀገር ሰው ነን። አብረን ተፈቃቅረን የኖረ ነው። ባህላችን እዚህ መጥተን ሊቢያ ላይ አናበላሽም ብሎ ሙስሊሞች እሪ ሲሉ ከዛ በኋላ ትተወለዱ።
ሊቢያ ውስጥ አሁን ችግር ላይ ያሉ ኢትዮጵያዊ ስደተኛ ናቸው። ይህን ማምሻውን የነገሩን ቃለ ምልልስ አለን። የዛሬ የመጽሔት ክፍለ ጊዜ በአብዛኛው አይሲል በሚል ምህጻር የሚጠራው የሽብር ቡድን ሊቢያ ውስጥ በኢትዮጵያውያን ላይ የፈጸመውን ግድያ በሚመለከቱ ዘገባዎች ላይ ያተኩራል።
በሊቢያ የባህር ዳርቻ የእስልምና መንግስት ነኝ በሚለው የሽብር ቡድን በሚለው የሽብር ቡድን 29 ኢትዮጵያውያንና አንድ ኤርትራዊ መገደላቸውን ኢትዮጵያውያንና ዓለም አቀፉ ማህበረሰብ እያወገዙ ነው። ግድያውን ለማውገዝ ዛሬ አዲስ አበባ ላይ በመቶዎች የሚቆጠሩ የከተማይቱ ነዋሪዎች አደባባይ ወጥተው ሰላማዊ ሰልፍ አካሂደዋል። የኢትዮጵያ መንግስት ባለስልጣናት በፍልሰተኞቹና በስደተኞቹ ዜጎች ግድያ ላይ አስቀድሞ የሰጧቸውን አስተያየቶች ይሞክሰዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም መንግስት ሙሉ ወጪውን ሸፍኖ ዜጎቹን ከአደጋ ለመታደግ እንደሚንቀሳቀስ አስታውቀው በፈቃዳቸው ወደ ሀገራቸው እንዲመለሱ ጥሪ አስተላልፈዋል። በምሽቱ ሰፋ ያሉ ዘገባዎችና ትንተናዎችን እናቀርባለን። ቀዳሚውን ሄኖክ ሰማግዜር ያቀርባል።
በአብዛኛው ወጣት ወንዶች በፈጣን እርምጃ እየገሰገሱ በከተማዋ እምብርት መስቀል አደባባይ አጠገብ ከጨርቆስ ጀምሮ በመሿለኪያ በኩል በዛሬ ዕለት ድምፃቸውን አሰምተዋል። በሊቢያ የባህር ዳርቻ አካባቢ በተቀረጸ የሽብር ፕሮፓጋንዳ ቪዲዮ በድረ ገጾች እንዳሳየው ወደ 15 የሚሆኑ የኢትዮጵያ ዜጎች ሲረሸኑ፣ የተቀሩት ደግሞ አንገታቸው ተቀልቶ ተገድሏል። የአሜሪካ ድምፅ ሬዲዮ በዛሬው ዕለት ለመረዳት እንደቻለው ከጉዳተኞቹ መካከል በትንሹ አንድ ኤርትራዊ ይገኝበታል። በአዲስ አበባ በዛሬው ዕለት ወደ አደባባይ የወጡት ሰልፈኞች ሁኔታው በእጅጉ እንዳሳዘናቸው ገልጸው ዜጎችን እንዲህ አይነት የጭካኔ ተግባር እንዳይፈጸምባቸው እርምጃ እንዲወሰድ ጠይቀዋል። በአይስል ድርጊት የተሳተፉትም ለፍርድ ይቅረቡ ሲሉ ድምፃቸውን በሆታና በዜማ አሰምተዋል። በተለያዩ ድረገጾች የዜጋ ዘጋቢዎች በሰልፉ ዙሪያ የተቀረጹ ቪዲዮዎችን በማህበረሰብ የመገናኛ ብዙሃን አሰራጭተዋል። ስዩም ይሁን አምላክ በጥቃቱ ሕይወቱ ያለፈው እያሱ ይሁን አምላክ ወንድም በዛሬው ሰልፍ መካፈሉን ይገልጻል።
የተነሳ ነው ከመንደራችን ነው፣ ግን ከተለያየ አቅጣጫ የተለያዩ ወጣቶች ተሰባስበው ነበረ። ሂልተን መውጫ ወደ አገቴ ላይ ስንደርስ በቃ ነገሩን ነገ ነው ጥሪ የተደረገው ነገ ነው ነገ መታችሁ እናነጋግራቸዋለን መስቀል አደባባይ ተባለ።
ጉዳቱን ያደረሱት ለፍርድ ይቅረቡ፣ ጥቃቱ ክፉኛ አሳዝኖናል ሲሉ ነው በሰልፉ ድምጻቸውን ያሰሙት። ማህሌት ፋሲል በአዲስ አበባ የሚታተመው የአዲስ ስታንዳርድ መጽሔት ዘጋቢ ስትሆን ከማለዳ ጀምሮ ሁኔታውን በስፍራው ተገኝታ ተከታትላለች።
ቦታው ላይ በግምት ወደ 3000 የሚጠጋ ሰው ጠዋት ላይ ነበረ ለቅሶ ለመድረስ የመጣ። ከሰባት ሰዓት አካባቢ ላይ ደግሞ ወጣቶች ተሰብስበው መጥተው ድንኳኑ ፊት ለፊት ሆነው መፈክሮችን እያሰሙ በጣም ንዴታቸውን ሲገልጹ ነበረ። ከመፈክሮቻቸው መካከል አንደኛው አንመካም በጉልበታችን የሚለውን መዝሙር ሲያሰሙ ነበር። ወያኔ ጉድፈላ፣ መንግስት የለንም፣ ህዝብ ይስማን፣ ድምጻችን ይሰማ የሚሉትን መፈክሮች እያሰሙ በጨርቆስ ቤተክርስቲያን በኩል አድርገው ወደ ስቴዲየም እየሄዱ ነበረ። ልክ ሴንት ጆሴፍ ትምህርት ቤት ጋር ሲደርሱ ፖሊስ፣ የአዲስ አበባ ፖሊስ መንገዱን ዘጋና እንዲመለሱ ነገራቸው። ከትንሽ ውዝግቦች በኋላ ከክርክር በኋላ ሰልፈኛው ተበተነ።
የኢትዮጵያ የህዝብ ተወካዮች ምክር ቤት ከነገ ረቡዕ ጀምሮ በሀገሪቱ የሶስት ቀናት የሀዘን አዋጅ አሳልፏል። በሚቀጥሉት ሶስት ቀናት በዘጠኙ ክልሎች፣ በሁለት የከተማ መስተዳደሮች እንደዚሁም የዓለም አቀፍ ኤምባሲዎቹ ብሔራዊ ባንዲራው ዝቅ ብሎ እንዲውለበለብ የህዝብ ተወካዮች ምክር ቤት ውሳኔ አሳልፏል። በነገ ዕለትም ህዝቡ በአይሰል ላይ የተባበረ ድምፁን እንዲያሰማ መንግሥት ጥሪ አስተላልፏል። የዛሬው ሰልፍ አንድ ቀን ቀደም ብሎ ሲሆን አስቀድሞ የኢትዮጵያ መንግስት እሁድ ዕለት በአክራሪ ቡድኑ የተለቀቀው ቪዲዮ መታየት በጀመረበት ወቅት የኮሚኒኬሽንስ ጉዳዮች ሚኒስቴር አቶ ሬድዋን ሁሴን ሁኔታውን በካይሮ ከሚገኘው ኤምባሲ መንግስታቸው እያጣራ እንደሆነ ጠቅሰው ሁኔታው ከተረጋገጠ ጥቅስ በአስቸጋሪ መንገዶች ወደ አውሮፓ ለመሻገር ሕይወታቸውን አደጋ ላይ ለሚጥሉ ዜጎች መማሪያ ይሆናል ሲሉ ተናግረው ነበር። በዛሬው ሰልፍ ላይ የተሳተፉ ወጣቶች የኢትዮጵያ መንግስትን መግለጫ የሚተቹ ድምፆችንም አሰምተዋል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት በማግስቱ ማለትም ሰኞ በፌስቡክ ገጹ ላይ በአይሰል የተፈጸመውን ጥቃት ጥቅስ በሰው ልጅ ላይ የተፈጸመ አስነዋሪና አረመኔያዊ ድርጊት ሲል አውግዞ በዜጎቹ ላይ በደረሰው ጥቃት በእጅጉ ማዘኑን በመግለጽ ለቤተሰቦቻቸው መጽናናትን ተመኝቷል። ተቃዋሚው ሰማያዊ ፓርቲ በዛሬው ዕለት ኢትዮጵያውያን በአደባባይ ወጥተው ሐዘናቸውንና ተቃውሟቸውን እንዲገልጹ የተጠራውን ሰልፍ እንደግፋለን ሲል መግለጫ አውጥቷል። ሰማያዊ ፓርቲ በመግለጫው የኢትዮጵያ መንግስት በዜጎቹ ላይ የሚደርሱ ጥቃቶችን አስመልክቶ የወሰዳቸው ተግባራዊ እርምጃዎች የሉም ሲል ተችቷል። በዛሬው ዕለት ወደ ቤተ መንግስት ያመሩ የነበሩ የተቃውሞ ሰልፈኞችን በኃይል መልሷል ሲል ተቃዋሚ ፓርቲ መንግስቱን አውግዟል። ሌላኛው ተቃዋሚ ፓርቲ መድረክ በአይሲል የደረሰው ጥቃት እንዳሳዘነው ገልጾ ዜጎች ኢትዮጵያን ለቀው እንዲሰደዱ እየገፋ ያለው ብልሹ አሰራርና የሥራ ዕድል መጥፋት ነው ሲል ጠቅሷል። በጥቃቱ ሐዘን ለሚሰማቸው ኢትዮጵያውያንና በተለይ ለተጎጂዎች ቤተሰብም መጽናናትን ተመኝቷል። ይህንን ጥቃት የተባበሩት መንግስታት ድርጅት ዋና ጸሐፊ፣ የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ፣ የግብፅ ኮፕቲክ ቤተ ክርስቲያን ፓትርያርክ፣ በሀገር ውስጥና በውጭ አገር የሚገኙ የኢትዮጵያ የሙስሊምና የክርስትና ማኅበረሰብ አባላትና ተከታዮች እንዲሁም ሌሎች የዓለም መንግስታት የሲቪል ማኅበራትና የሃይማኖት ተቋማት አውግዘዋል። የአሜሪካ ድምፅ ሬዲዮ በዛሬው ዕለት ባደረገው ማጣራት በአይስል ጥቃት ከተገደሉት ወደ 30 የሚጠጉ ሰዎች መካከል በትንሹ አንድ ኤርትራዊ ይገኝበታል። በሱዳን በኩል ወደ ሊቢያ የሚያመሩት ፍልሰተኞችና ስደተኞች የሜዲትራኒያንን ባህር አቋርጠው ወደ አውሮፓ ለመሻገር የሚያስቡ ናቸው። የዓለም አቀፍ የፍልሰተኞች ድርጅት አይኦኤም በዚህ በያዝነው የአውሮፓውያን ዓመት አስቸጋሪ በሆነው የባህር ጉዞ ሕይወታቸው ያለፈው ሰዎች ቁጥር 1500 እንደሆነ መዝግቧል። ለንጽጽር ባለፈው የአውሮፓውያን ዓመት 2014 የመጀመሪያው አራት ወራት በባህር ጉዞ የሞቱት ሰዎች ቁጥር 96 ነበር።
ወደ አገር ቤት ለመመለስ የሚሹትን እየተመዘገቡ ይገኛሉ። ፓስፖርት ይኖራቸው አይኖራቸው በአንድ ወይም በሌላ መልኩ ከሌሎች ወገኖችን በመተባበር ወደ አገር ቤት በሰላም የሚመለሱበት ሂደት ውስጥ እንገባለን ማለት ነው።
በግብፅ የኢትዮጵያ አምባሳደር መሐመድ ዲሪር ናቸው የሰማችኋቸው። ሰፋ ያለ ቃለ ምልልስ በሁለተኛው የዝግጅታችን ክፍል ይዘናል። አሁን ወደ ተከታዩ ዘገባ እንሸጋገር።
ከነገ ሚያዝያ 14 ጀምሮ ያሉት 3 ቀናት ብሔራዊ የሐዘን ቀናት እንዲሆኑ የኢትዮጵያ ፓርላማ ወስኗል። በሁሉም የኢትዮጵያ ክልሎችና በውጭ ሀገሮች በሚገኙ የኢትዮጵያ ተቋማት ሁሉ የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም ፓርላማው በሙሉ ድምፅ ወስኗል። አሁን አደጋ ባንዣበበባቸው የዓለም ክፍሎች የሚኖሩ ዜጎችም ወደ ሀገራቸው እንዲመለሱ የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ጥሪ አቅርበዋል። ዝርዝሩን መለስካቸው አመሃ ይዟል።
ሚያዝያ 11 ቀን 2007 ዓ.ም አይኤስ የተባለው አሸባሪ ቡድን 30 ኢትዮጵያውያን ላይ የፈጸመውን አሰቃቂ ግድያ ተከትሎ የኢትዮጵያ ፓርላማ ዛሬ ባደረገው ስብሰባ ወይዘሮ ሮማን ገብረስላሴ በሕዝብ ተወካዮች ምክር ቤት በሚኒስትር ማዕረግ የመንግሥት ተጠሪ ባነበቡት የውሳኔ ሐሳብ እንደገለጹት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት በንጹሐን ዜጎች ላይ በደረሰው ጉዳት በእጅጉ ማዘኑን በመግለጽና ድርጊቱን በማውገዝ ለተገደሉት ዜጎች ቤተሰቦችና ለመላው የኢትዮጵያ ሕዝብ ምክር ቤቱ መጽናናትን ተመኝቷል። የመንግሥት ተጠሪዋ በንግግራቸው መጤዎች በሚል ያልሰለጠነ አስተሳሰብ በደቡብ አፍሪካ የደረሰውን ጥቃት በማውገዝ ለምክር ቤቱ የውሳኔ ሐሳብ አቅርበዋል። በቀረበው የውሳኔ ሐሳብ ላይ ጥቂት የምክር ቤቱ አባላት አንዳንድ አስተያየቶች ከሰጡ በኋላ አፈ ጉባኤው አቶ አባዱላ ገመዳ ሐሳቡን ለውሳኔ አቅርበዋል።
ሰንደቅ ዓላማ ዝቅ ብሎ ለሶስት ቀን ማለትም 14፣ 15፣ 16 የሐዘን ቀን ሆኖ እንዲታወጅ የውሳኔ ሀሳብ ቁጥር 6/2007 ሆኖ እንዲጸድቅ የምትደግፉ በእጃቸው አሳዩ። አመሰግናለሁ። የምትቃወሙ ድምፅ የማሰጡ የለም። ስለዚህ ሚያዝያ 14፣ 15 እና 16 የሀዘን ቀን ሆኖ እንዲውል የውሳኔ ሀሳብ ቁጥር 6/2007 ሆኖ በሙሉ ድምፅ ጸድቋል።
የውሳኔ ሀሳቡ ከመጽደቁ በፊት አንዳንድ የምክር ቤቱ አባላት በሰጡት አስተያየት በሊቢያ ውስጥ አይኤስ የተባለው አሸባሪ ቡድን በኢትዮጵያውያን ላይ የፈጸመው ድርጊት ዜጎችን ሁሉ የሚያስተሳስር እንጂ የሚለያይ መሆን እንደሌለበት ለማስገንዘብ ሞክረዋል። ሌሎች ደግሞ የእነዚህ ኢትዮጵያውያን ግድያ መንስኤ ህገወጥ ስደት ነው ብለው የሚያምኑ ነበሩ። በእነዚህ አባላት አመለካከት መፍትሄው አገር ውስጥ አለ የሚባለውን የስራ ዕድል ሁሉ አሟጦ መጠቀም ነው። ወላጆች፣ መምህራንና የሃይማኖት አባቶች ወጣቶች ወደ ውጭ በስደት እንዳይሄዱ እንዲመክሩም ያሳስባሉ። የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በበኩላቸው ችግሩን መንስኤ ለአንድ ወይንም ለሌላ ለመስጠት የፈለጉ አይመስሉም። የኢትዮጵያውያን ደላሎች እጅ ግን በደም መበከሉን አጠንክረው ያምኑበታል።
እኔ እርግጠኛ ሆኜ ነው እየተናገርኩ ያሉት። ሊቢያ ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ሱዳን ውስጥ የራሳችን ኢትዮጵያውያን ደላሎች አሉ። ኬንያ ውስጥ አሉ፣ ሌላም አሉ። የራሳችን ችግር ነው። ስለዚህ እነዚህ የተሳሳቱ ወገኖች የተሳሳቱም ቢሆኑ እንግዲህ ወገኖች ናቸው፣ ከዚህ ወደ ግፍ እያስገባ ያለው ስራ ቢታቀቡ፣ ሌላ ስራ ቢሰሩ፣ ቢሰማቸው ጥሩ ነው ለማለት እወዳለሁ።
እነዚህ የብሔራዊ የሐዘን ቀናት በታወጁበት የምክር ቤቱ ስብሰባ ላይ አስተያየታቸውን ከሰጡት መካከል አንዳንዶቹ ደግሞ በሊቢያና በደቡብ አፍሪካ በኢትዮጵያውያን ላይ የደረሰው ጥቃት በሀገር ላይ የተሰነዘረ ጥቃት ነው ካሉ በኋላ በዚህ ጉዳይ ላይ ምንም አይነት የሀሳብ ልዩነት ሊነሳ አይገባም ሲሉ ተናግረዋል። በመጨረሻም የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በሊቢያና በደቡብ አፍሪካ ለሚገኙ ኢትዮጵያውያን መልእክታቸውን አስተላልፈዋል።
በመጨረሻም ማስተላልፈው መልእክት ቢኖር እንግዲህ በሊቢያም በደቡብ አፍሪካም እንደዚሁ ወደ ሀገራችሁ መመለስ ለምትፈልጉ መንግስት ዝግጁ ስለሆነ ከአቅራቢያ ኤምባሲ ጋር በመነጋገር ወይም ከዚህ በፊት በሚዲያ በኢትዮጵያ ቴሌቪዥንም በሌላም በተላለፉ ስልክ ቁጥሮች በመደወል እንድትመዘገቡና መንግስት ሙሉ ወጪ ሸፍኖ ወደ ሀገራችሁ ለማስመለስ ዝግጁ እንደሆነ ይህን አጋጣሚ ይህን መልእክት ለማስተላለፍ ለመጠቀም ፈልጌ ነው።
ዛሬ በመንግስት መገናኛ ብዙሀን ይፋ እንደተደረገው በነገ ዕለት የአዲስ አበባ ህዝብ በሊቢያና በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ የደረሰውን ግፍ በመቃወም በመስቀል አደባባይ ሰላማዊ ሰልፍ እንደሚያደርግ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት አስታውቋል። ከሶስት ቀናት በፊት አይኤስ የተባለው አሸባሪ ቡድን በአሰቃቂ ሁኔታ የገደላቸው 30 ኢትዮጵያውያንን ጠላት የሆነችው የኢትዮጵያ ቤተ ክርስቲያንን መስቀል የሚያመልኩ ናቸው ሲል ይከሳቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በዚህ ወቅት በአንድ ልብ በአንድ ሐሳብ መቆም አለብን ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አስተላልፈዋል። ጠቅላይ ሚኒስትሩ መልእክቱን ያሰሙት እስላማዊ መንግሥት ነኝ የሚለው ጽንፈኛ የሽብር ቡድን ሊቢያ ውስጥ ኢትዮጵያውያን ላይ የፈጸመውን ግድያ አስመልክቶ ባደረጉት ንግግር ነው። አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ያሉት ዜጎች በፈቃዳቸው ወደ ሀገራቸው እንዲመለሱ የመንግስታቸው ፍላጎት እንደሆነም ገልጸዋል። እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
በሊቢያ ይኖሩ በነበሩ ኢትዮጵያውያን ላይ አስተቃቂው ግድያ ከተፈጸመ በኋላ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቴሌቪዥን ባስተላለፉት መልእክት ለዜጎች ሁሉ መጽናናትን ተመኝተዋል።
ይሄ ግድያ የሰው ዘርን በሙሉ ለማጥፋት የተነሱ አሸባሪዎች ያካሄዱት ግድያ ነው። እነዚህ ወገኖቻችን ወይም ዜጎች ከሀገራችን ወጥተው በሊቢያ ባሉበት ይህ አሸባሪ ኃይል ይህን አስተቃቂ ግድያ መፈጸሙ መላውን የሀገራችን ህዝቦች እንዳሳዘነ እናውቃለን። መንግስትም ይህ አሰቃቂ ግድያ እጅግ አሳዛኝ መሆኑን በማመን ለቤተሰቦቻቸው መጽናናትን እና ለመላው የኢትዮጵያ ህዝብ መጽናናትን እየተመኘን የሀገራችን ህዝቦች ከመንግስት ጋር በመሆን ሽብርተኝነትን ለመዋጋት የጀመርነውን እንቅስቃሴ በሁሉም መስኩ አጠናክረን መቀጠል ያለብን ይሆናል።
የየትኛውም ሃይማኖት ተከታይ የሆኑ ኢትዮጵያውያን ዜጎች ሽብርተኝነትን ለመዋጋት በጋራ ሊነሱ እንደሚገባም ጠቅላይ ሚኒስትሩ ጥሪ አቅርበዋል።
ሽብርተኝነት ሃይማኖትን መሰረት አድርጎ ወይም የሃይማኖት ጭንብል ለብሶ መምጣቱ ሳያዘናጋን መላውን የሰው ዘር ለማጥፋት የተዘጋጀ እና የወጠነ ኃይል መሆኑን ተረተን ክርስቲያን ሙስሊም ሳንል መላው የኢትዮጵያ ህዝቦች በአንድ ላይ ሆነን አሸባሪነትን መዋጋት ያለብን ይሆናል። አሸባሪዎች አይሲስን ጨምሮ ባሉበት ሀገር ሙስሊም የሆኑ ዜጎችንም ጭምር እየጨፈጨፉ ያሉ ኃይሎች ናቸው። ስለዚህ ባሁኑ ግድያ የኢትዮጵያ ክርስቲያኖችን ማከለ አድርገን ገድለናል ብሎ ማስተዋቂያ ያሳወቁን ቢሆንም ነገር ግን እነዚህ ኃይሎች መላውን የሰው ዘር የሚያጠፉ መሆናቸውን ግንዛቤ ውስጥ አስገብተን መላው የኢትዮጵያ ህዝቦች በየትኛውም ሃይማኖት ውስጥ ያለን በአንድ ላይ ሆነን አሸባሪዎችንና አክራሪዎችን መዋጋት ያለብን ይሆናል። ስለዚህ በዚህ ወቅት መላው ሀገራችን ህዝቦች በአንድ ልብ በአንድ ሐሳብ መቆም ያለብን ይሆናል።
ለደህንነት አስጊ በሆኑ አካባቢዎች ያሉ ኢትዮጵያውያንም በፈቃዳቸው ወደ ሀገራቸው እንዲመለሱ መንግስታቸው አስፈላጊውን ሁሉ እንደሚያደርግ አብራርተዋል።
በተለይም በእንደዚህ አይነት አደገኛ ሁኔታ ሊፈጠርባቸው በሚችሉ አካባቢዎች ላይ ያሉ ዜጎቻችን በፈቃዳቸው ወደ ሀገራችን እንዲመለሱ መንግስት ይፈልጋል። ስለዚህም ቤተሰቦች እና ጓደኞች፣ ወዳጅ ዘመዶች ይሄንን ተግባር በጋራ ለማስፈጸም ለሚመለከታቸው በመንገር ወደ ሀገራቸው ለመመለስ ለሚፈልጉ ዜጎች ሁሉ መንግስት አስፈላጊውን ድጋፍ የሚያደርግና እዚህ ከተመለሱም በኋላ አስፈላጊውን ክትትልና ዝግጅት በማድረግ ለማስተናገድ ዝግጁ መሆኑን እየገለጽኩ ሌሎችም ወደ ውጪ ሀገር ወይም ደግሞ እንደዚህ አይነት አስቸጋሪ ወደሆኑ ቦታዎች ለመጓዝ የሚፈልጉ ዜጎቻችን አንዴ ሁለቴ አስበውበት የሚያዋጣ መሆኑንና ለኑሯቸው ለእድላቸውም የሚመች መሆኑን በማረጋገጥ ጉዞ እንዲያደርጉ ጥሬን አቀርባለሁ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቃል ባስተላለፉት በዚሁ መልእክታቸው ዜጎች የደህንነት ስጋት ወዳለባቸው ሀገሮች ከመጓዝ እንዲቆጠቡ አሳስበዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ፣ የተቃዋሚ ፓርቲዎችና ሌሎች ተቋማትም አስተቃቂውን ግድያ በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የማክሰኞ ምሽት የመጽሔት ክፍለ ጊዜ ዘገባ ይቀጥላል። ቀጥሎ የሚቀርበው ደግሞ ደቡብ አፍሪካ ውስጥ በኢትዮጵያውያንና በሌሎችም ዜጎች ላይ የደረሰውን ጥቃት የተመለከተ ነው። ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በቅርቡ በደቡብ አፍሪካ በኢትዮጵያውያንና የሌሎች ሀገሮች ስደተኞች ላይ የደረሰውን ግፍና በደል በመቃወም በትናንትናው ዕለት በዋሽንግተን ዲሲ በሚገኘው የደቡብ አፍሪካ ኤምባሲ ደጃፍ ተገኝተው ድምጻቸውን አሰምተዋል። ቁጥሩ የበዛ ሕዝብ መገኘቱ የተዘገበውን የዚህን ሕዝባዊ የተቃውሞ ትዕይንት አስመልክቶ አሉላ ከበደ በተለያዩ ኢትዮጵያውያን ላይ በደል በደረሰ ጊዜ ጥቃቶቹን በመቃወምና በተለያዩ የኢትዮጵያ ነክ ጉዳዮች ላይም በንቃት በመሳተፍ የሚታወቁ አንድ የዋሽንግተን አካባቢ ነዋሪ የሆኑ ኢትዮጵያዊ አነጋግሮ ተከታዩን አጠናቅሯል።
ሁላችንም ኢትዮጵያውያን የተቀናን ይሄ ድምፅ ነው እያሰማን ያለውና ሀዘናችን እንዲህ ተሰብስቦ ሀዘናቸው የሚወጡ ናቸው ኢትዮጵያውያን።
አቶ ከባዱ በላቸው በደቡብ አፍሪካ የተለያዩ ከተሞች ከተለያዩ የአፍሪካ ሀገሮች በመጡ ስደተኞች ላይ በጥላቻ በመነሳሳት የደረሱ ጥቃቶችን በመቃወም በዚህ በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የደቡብ አፍሪካ ኤምባሲ ለሰላማዊ ሰልፍ ወጥታችኋል። እስኪ ባጭሩ ይግለጹልኝ።
እሺ አሉላ፣ በጣም አመሰግናለሁ። አንተ እንደገለጽከው ሰሞኑን በደቡብ አፍሪካ የሚገኙ ኢትዮጵያውያኖች ላይ እንዲሁም በሌሎች አፍሪካውያን ስደተኞች ላይ የደቡብ አፍሪካ ተወላጆች የሆኑ ጥላቻ መንፈስ የተነሳሱ ሰዎች ያደረሱባቸውን መጠን የሌለው ግፍ በእሳት ማቃጠል፣ በጩቤ መውጋት፣ በድንጋይ መደብደብ፣ ከሀገራችን ውጡ የሚል አይነት ያደረሱባቸውን ግፍ ሁላችንም ኢትዮጵያኖች በየቦታው ሆነን አይተናል። በጣም ተቆጭተናል። በጣም አዝነናል። ይሄ ነገር ከዚህ በፊትም በየሀገሩ እንደዚሁ በሳውዲ አረቢያም ይታወሳል፣ በየመንም እንደዚሁ የሚደርስባቸውን ግፍ በመመልከት አሁን ሳውዝ አፍሪካ ውስጥ የቀሩ ወገኖቻችንንም ነፍሳቸውን ለማዳን ከሚደረገው ጥረት አኳያ ሀዘናችንን ለመግለጽ ኢትዮጵያኖች እዚህ ዋሽንግተን ዲሲ አካባቢ የምንገኝ በትናንትናው ዕለት ቁጥሩ እኔ መገመትም እንኳን በማልችለው ደረጃ በብዛት በጠዋቱ 3 ሰዓት ላይ ሳውዝ አፍሪካ ኤምባሲ ተገኝተን ድምጻችንን አሰምተናል፣ ተማጽኖ አድርገናል። እንዲሁም በዕለቱም ደግሞ እዚህ በየአገሩ በስደት ሄደው ለሚሰቃዩ ኢትዮጵያኖች መብት ተቆርቋሪ እንዲሆን ተደርጎ የተዘጋጀው የግሎባል አሊያንስ የሚባለው ኢትዮጵያዊ ድርጅት ያዘጋጀውን ደብዳቤ ለሳውዝ አፍሪካ ኤምባሲ በተወካዮቹ አማካኝነት አድርሷል። እንግዲህ ያለፉት እንኳን ህይወታቸውን ባንመልስ የቀሩትን በብዙ ሺህ የሚቆጠሩ ወገኖቻችን ኢትዮጵያኖች አሉ። የሌሎችንም አፍሪካ ስደተኞች ወገኖቻችን ነፍስ ለማዳን ከሚደረግ ጥረት አኳያ ትንሽም ቢሆን ያግዛል በሚል ነው የወጣው። ኢትዮጵያዊ በጣም በስሜት ነበረ ድምፁን የሚያሰማው። የሚያለቅሱ፣ የሚያዝኑ፣ ከዛ በላይም የሚሄዱ ኢትዮጵያኖች ነበሩ። እውነት ልብ የሚነካ ሁኔታ ነበር የነበረው።
ይህን መሰሉ ፈተናና የሐዘንና የቁጣ ስሜት በመግለጽ ብቻ የሚፈታ አይደለምና ተጨባጭ መፍትሄና ዘለቄታውን እንድንመረምር አድርጎናል ይላሉ አቶ ከባዱ።
ይሄ ጉዳይ ኢትዮጵያኖች በተሰደዱበት ኤምባሲዎች ሁሉ ችግር ሲደርስባቸው እየዞርን በማልቀስና በመጸለይ ብቻ የሚቆም የሚፈታ አለመሆኑ፣ ዞር ብለን ዋናው ምክንያት ምን እንደሆነ እነዚህ ኢትዮጵያን ወገኖቻችን ከሀገራቸው ከተወለዱባት ምድር ተፈንቅለው ተገፍተው የሚወጡበት ምክንያት ምንድን ነው ብለን እንድንጠይቅ ራሳችንን፣ ሀገራችን በጣም ታታሪ የሆነ ሕዝብ ያላት መሆኗን ማንም የሚክደው እንዳልሆነ፣ ያ ከሆነ ደግሞ በሀገራቸው ተስፋ እንዲቆርጡ እድል እንዲያጡ የሚያደርጋቸው በዚህኛው መንግስት ይሁን ከዚህ በፊትም በነበሩት መንግስቶች የአስተዳደር ስርዓት ብልሹነት መሆኑን፣ እንደዚህ አይነት ፍትህ ማጣት እና የኢኮኖሚክ ተስፋ ማጣት እንደሆነ፣
በትምህርትም በሌሎች እድሎች ከሚወጡት በተጨማሪ እንዲህ በብዛት የሚወጡበት ሁኔታ ምክንያቱ ምንድን ነው የሚለው መርምራችሁ የተለየ ጥረትም ለማድረግ በሀሳብ ደረጃ እንዲህ ያስተናገዳችሁት ነገር አለ?
በትክክል እሱን ነው ያደረግነው። ምክንያቱም ሁልጊዜ በየቦታው እየወጡ በማልቀስና በመጮህ ብቻ መፍትሄ እንደማይሆን፣ ዋናው መፍትሄው ስደተኝነትን ከስረ መሰረቱ ስደተኞች እንዳይኖሩ፣ የሚቀጥለው ኢትዮጵያዊ ወጥቶ እንደዚህ አይነት ግፍ እንዳይደርስበት እዛው አገሩ ውስጥ ፍትህ አግኝቶ ተስፋ አግኝቶ የሚሰራበትና የሚበለጽግበት ራሱና ቤተሰቦቹን የሚያስተዳድርበት መንገድ ማምጣት የመጨረሻው ዋናው መፍትሄ መሆኑን ለህዝቡ እንዲተላለፍ እና ይሄ ደግሞ የስርዓት ማስተካከል እንደሚጠይቅ፣ ለዚህ ደግሞ ከፍርሃቻ ከቸልተኝነት ወጥተን ውጭም ያለን አገር ውስጥም ያለን ኢትዮጵያ ውስጥ ያለን እንደዚህ አይነት ብሶት ደግሞ እንዳናይ ከፈለግን ይህንን ስርዓት ማስተካከል ግዴታ አማራጭ የሌለው ብቸኛው መንገድ መሆኑን ለመጡት ኢትዮጵያኖች ተላልፏል።
ሐዘንና ጸጸቱ ከቁጣው ባሻገር ጥያቄዎቹ በሁሉም ወገኖች እየተነሱ ነው። ፈተናዎቹም እንዲሁ የቀጠሉ ይመስላል። ለጊዜውም ቢሆን ያበቁ አይደሉምና ተከታትለን እንዘግባለን። አድማጮች፣ እናንተን የሚያሳትፉ ሌሎች ውይይቶችም በተከታታይ ይኖሩናል።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ለ4 ሰዓት 20 ጉዳይ ሊሆን ጥቂት ደቂቃዎች ጥቂት ሰከንዶች ይቀራሉ። ዝግጅታችን ይቀጥላል። ሰሞኑንም በዚሁ ርዕስ ላይ ዘገባዎችንም የእናንተን አስተያየቶችንም እናቀርባለን።
በተለመደው በኢንተርኔት www.voanews.com/amharic ላይ ታገኙናላችሁ። በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ ነው የምታገኙን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። በነገራችን ላይ በኢትዮጵያውያን ላይ በተለያዩ ስፍራዎች የደረሱትን ጥቃቶች አስመልክቶ እንዲሁም በኢትዮጵያውያንና በኤርትራውያን በሌሎች አገሮች ዜጎችም ላይ ጭምር የደረሱትን ዘግናኝ አደጋዎች በተመለከተ ጥያቄዎቻችሁን፣ ሀሳባችሁን፣ አስተያየቶቻችሁን ለማንሸራሸር ቀደም ሲል የገለጽነውን አድራሻ ተጠቀሙበት። በእጅ ስልካችሁ voa.horn.mobi እንዲሁም ናይል ሳት ላይ ታገኙናላችሁ።
አሁን ወደ ቀጣዩ ዝግጅታችን እንሸጋገራለን። ለመሆኑ የኢትዮጵያ መንግስት በአሁኑ ሰዓት ምን እያደረገ ነው በአካባቢው? በግብጽ የኢትዮጵያ ኤምባሲ በቅርበት ያለው የኢትዮጵያ መስሪያ ቤት ነው። አምባሳደር ማህሙድ ድሪርን የትግርኛ ክፍል ባልደረባችን በትረ ስልጣን አነጋግሯቸው ነበር ማምሻውን። ውይይታቸው ቀጥሎ ይቀርባል።
አመሰግናለሁ። እንግዲህ አምባሳደር ማህሙድ ድሪር በግብጽ የኢትዮጵያ አምባሳደር፣ በኢትዮጵያውያን ላይ የተፈጸመው አሰቃቂ ግድያ ከተሰማ በኋላ የሶስት ቀን የሐዘን ቀን ታውጇል። ከእርስዎ ልጀምር፣ አሁን ምን እየተደረገ ነው? ኢትዮጵያውያን በሊቢያ ሁኔታቸው ምን እንደሚመስል እባክዎት ይግለጹልኝ።
በመጀመሪያ ስለ ሊቢያ ስንነጋገር ሊቢያ የአገሪቷን ሉዓላዊነት በሙሉ መልኩ የሚቆጣጠር ሁሉንም ወገኖች ያቀፈ መንግስት የሌላት ሀገር ናት። ስለሆነም የተወሰነው ወገን ህጋዊ መንግስት እኔን በማለት በቶብሮቅ አካባቢ ተመርኩዞ ይገኛል። ሌላው ደግሞ ወገን ትሪፖሊና አካባቢዋን ወይም ሌሎች አካባቢዎችን በመቆጣጠር በመሳሪያ ኃይል ህጋዊ ወገን እኔ ነኝ የሚል እንትን አለው። ስለዚህ በአጠቃላይ ሀገሪቷ የታመሰች እና ሰላም በሙሉ ያልሰፈነባት ሀገር ናት። ይህንን ካልኩ ዘንዳ በርካታ ኢትዮጵያውያን ለስራ ጉዳይ ወደ ሊቢያ የተንቀሳቀሱበት ሁኔታ አለ። አንዳንዶቹ ደግሞ ከሱዳን በደላሎች አማካኝነት በተለያየ መንገድ የሚገቡ ናቸው። እና አሁን እየተደረገ ያለው ኤምባሲያችን እና ውስጥ ባሉ አገራቸውን የሚወዱ ኢትዮጵያውያን ለኢትዮጵያውያን ደግሞ በጎውን የሚመኙ የሚያግዙን ወገኖቻችን በራሳቸው ፍቃድ ወደ አገር ቤት ለመመለስ የሚሹትን እየተመዘገቡ ይገኛሉ። ፓስፖርት ይኖራቸው አይኖራቸው በአንድ ወይም በሌላ መልኩ ከሌሎች ወገኖችን በመተባበር ወደ አገር ቤት በሰላም የሚመለሱበት ሂደት ውስጥ እንገባለን ማለት ነው። በአጠቃላይ ደግሞ ኢትዮጵያውያን ወደ አደገኛ ቦታዎች እንዳይጓዙ ይመከራል። ኢትዮጵያውያን ደግሞ ይህንን የመከራ ጊዜ በጽናት እንዲያልፉ የሁላችንም ምኞት ነው።
አምባሳደር፣ እዚህ ላይ ግን ደግሞ መመለስ የማይፈልጉ ሊኖሩ ይችላሉ ብሎ መጠበቅ ምክንያታዊ ነው እና በትላልቆቹ ከተሞች አሁን ለምሳሌ ቤንጋዚና ትሪፖሊ በተደጋጋሚ ቃለ ምልልስ አድርገንላቸዋል። ከአሁን በፊት ሁኔታቸውን ለማወቅ ብዙ እንከታተል ነበረ። ስለዚህ አሁን መሬት ላይ እዛ ከተሞች ውስጥ የኢትዮጵያ መንግስት ከእነዚህ ስደተኞች ጋር በቀጥታ እየተገናኘ ምዝገባም ይሁን ትፈልጋላችሁ አትፈልጉም የሚለው ጥያቄ ለመመለሱ ማለት ነው፣ የሚደረግ ጥረት በአሁን ወቅት በአሁን ሰዓት አለ?
በዋናነት ማንም ተገዶ ወደ ሀገር ቤት እንዲመለስ የሚደረግ ሰው አይኖርም። ይሄ ግልጽ መሆን ይገባዋል። ግን በራሱ ፍቃድ እኔ ወደ ሀገር ቤቴ ወደ ሙድ ሀገሬ ወደ ጎጆ ይመለሳለሁ የሚለውን ሰው አሁንም እየተመዘገቡ ናቸው። ስልኮቻችንን ደግሞ ኤምባሲው የስራ የእረፍት ቀናትንም ጨምሮ እየሰራ በኢትዮጵያ ቴሌቪዥን ተላልፈዋል። ውስጥ ላሉ በቤንጋዚ ትሪፖሊ እና በሌሎች አካባቢዎች ያሉ ኢትዮጵያውያንም ይኸው እንዲደርሳቸው ተደርገዋል።
ምን ያክል እንደተመዘገቡ የሚታወቅ ነገር አለ? ለመመለስ ፈቃደኞች የሆኑት ማለት ነው።
በየዕለቱ የሚጨምር አሀዝ ስለሆነ ትናንት ከነበረው እየጨመረ ይገኛል። በመጨረሻ ላይ የተጠናቀረውን ብንናገር የተሻለ ይመስለኛል።
ሌላ ግን የሰማነው ነገር አለ። በእነዚህ ታጣቂዎች ያን ግፍ የፈጸሙ ታጣቂዎች እጅ ሌሎች ኢትዮጵያውያንም በእነሱ እጅ ይገኛሉ የሚል ያልተረጋገጠ ወሬ ወይም ዜና አለና ስለዛ ጉዳይ የሚያውቁት ነገር አለ?
እንግዲህ በአሁን በግርግር ውስጥ በርካታ ነገሮች ሊናፈሱ ይችላሉ። አንዳንድ ወገኖች ደግሞ ከፖለቲካ ጋር በማያያዝ ይህንን ሁኔታ ተጠቅመው ውዥንብር ለመፍጠር ሊፈልጉ ይችላሉ። እኛ ግን ባለን መረጃ ከኢትዮጵያውያን ወገኖች ብቻ ሳይሆን የምናውቃቸውም ሊቢያውያን አሉ። ከእነሱም ጋር እየተገናኘን እየሰራን እንገኛለን። እንዲህ አይነቱ መሰረት አለው ብዬ አላምንም። በአሁን እኔ እስከተናገርኩ ድረስ አሁን እየተናገርኩ ሳለው ማለት ነው።
አምባሳደር፣ እነዚህ አይሲስ ወይም አይኤስ የሚባሉ በሊቢያ የሚንቀሳቀሱ እስላማዊ መንግስትን መሰረታለን ባዮች ኢትዮጵያውያንን እንደዚህ አፍሰው የወሰዷቸው እንዴት ነው? በምን አይነት ሁኔታ ነው የሚል በጣም ጠቃሚ ጥያቄ ነው። መልስም ያስፈልገዋል። በምን አይነት ሁኔታ እንደወሰዷቸው የሚታወቅ ነገር አለ? ከየት ነው የወሰዷቸው?
እንግዲህ የወሰዷቸው ወይም ያገቷቸው ኮፍራ ከሚባለው አካባቢ የሱዳንና የሊቢያ ድንበር አካባቢ ሊሆን ይችላል ተብሎ ግምቶቹ ወደዛ ነው የሚያመዝኑቱ። በአጠቃላይ ይህ የሽብር እና የአሸባሪዎች ሁኔታ በኢትዮጵያውያን ላይ እየተከሰተ ያለ ሁኔታ መሆኑን እያየን ነው። ከዚህ በፊት ደግሞ በግብጽ የኮፕቲክ እምነት ተከታዮች ላይ ተከስተዋል እና አይሲስ የሚንቀሳቀስባቸው አካባቢዎች ይሄ ነው ብሎ መናገር በእርግጠኝነት ሊከብድ ይችላል። ምክንያቱም አሁን መንግስት በተዳከመበትና የተለያዩ ወገኖች ህጋዊነትን እኛንን የተላበስ ነው ብሎ በሚፋለሙበት ወቅት በሀገሪቱ ያለው ሁኔታ ለአሸባሪዎች ምቹ ሁኔታን ይፈጥራል።
እንደ ጠቀሱት በሊቢያ የግብጽ ዜጎቹም 20 እንደዚህ በአሰቃቂ ሁኔታ እንደተገደሉ እናስታውሳለን። አሁንም በኢትዮጵያውያን ላይ ተመሳሳይ ግፍ ተፈጽሟል። የኢትዮጵያና የግብጽ መንግስታት ለምሳሌ ጥምር ጦር ወይም ሰራዊት ይዘው በእነዚህ ታጣቂዎች ላይ የመዝመት ወይም ጥቃት የመፈጸም እቅድ ሊኖር ይችላል?
የኢትዮጵያ መንግስት ይህንን ጥቃት ያደረሱ ወይም ሌሎች አሸባሪ ቡድኖችን እንደ አልሸባብ ያሉ፣ አይሲስ ያሉ ወዘተረፈ በመታገል የኢትዮጵያ መንግስት ይታወቃል። ሌሎች ወገኖች እነዚህን አሸባሪዎች በሽብርተኝነት ባልፈረጁበትን ወቅት ማለት ነው። ለምሳሌ አልሸባብ እኛ አሸባሪ ኃይል ነው በምንልበት ወቅት አንዳንድ ወገኖች እንደዛ አይነት ተመሳሳይ አቋም አልነበራቸውም። በዓለም ደረጃ ወይም በሁለትዮሽ ደረጃ ወይም ከዛም ባለፈ በአፍሪካ ቀጠና የሚካሄደው የጸረ ሽብር ትግልና ፍልሚያ በሀገሮች ውሳኔና በሀገሮች በሚያደርጉት ድርድር የሚወሰን ነው። ስለዚህ አሁን ለጠየቅኝ ጥያቄ ይሄ ነው ብዬ የምመልሰው የተዘጋጀ መልስ የለኝም።
አምባሳደር መሐሙድ ድሬር እጅግ አመሰግናለሁ።
እኔም በጣም አመሰግናለሁ። በስልጣን ቸር ይጠመን።
ለመሆኑ ሊቢያ ራሷ ውስጥ ያለው ሁኔታ ምን ይመስላል? ኢትዮጵያውያኑስ በምን አይነት የህይወት ሁኔታ ላይ ይገኛሉ? ብዙ ጥረቶችን እያደረግን ነው ኢትዮጵያውያንን ለማግኘት። ማምሻውን አንድ ኢትዮጵያዊ አግኝተን አነጋግረን ነበረ። ጤና ይስጥልኝ። ሰሎሞን አባተ እባላለሁኝ። እኔ ከዋሽንግተን ዲሲ ነው የምደውልሎት፣ ከአሜሪካ ድምፅ ራዲዮ ጣቢያ። አሁን ያላችሁበትን ሁኔታ ለመጠየቅ ነበር የደወልኩት።
እሺ፣ እንግዲህ ስሜን ማለት ነው እንድትናገሩ አልፈለግም።
አልናገርም፣ ግድ የለም፣ ይገባኛል ያለው ሁኔታ።
እኛ አሁን በአሁኑ ጊዜ ያለንበት ትልቅ አደጋ ላይ ነው ያለን። አሁን ቅድም ማለት ነው ኃይለኛ ተኩስ ነበረ። እኛ ግን ከዚህ ተኩስ ወዲህ ማለት ነው ቤዘግተን ተደብቀን ነው ያለን። ከዛ በኋላ ትንሽ ቆይቶ ደግሞ ማለት ነው አንድ ኢትዮጵያዊ ሳይቀር ማለት ነው እንዳለ ሀፍሰው ነው የሄዱት።
መቼ?
አሁን ከአንድ ግማሽ ሰዓት በፊት።
የት ነው ለመሆኑ ያሉት እርስዎ?
እኔ ትሪፖሊ ነው ያለኝ፣ ትራፕሎስ ትልቁ ዋና ከተማ።
ዋና ከተማ ውስጥ ነው ገብተው አፍሰው ይዘው የሄዱት?
አዎ።
ማን ነው ያፈሳቸው?
እውነትም እኛ ገና አላረጋገጥንም። ፊታቸው ግን ግን ማለት ነው አይታይም እየተሸፈነ ነው። ይሄ ነው ብዬ ሁሉ ሊነግር አልችልም፣ ግን ግልጽ አልሆነ ይገኝ።
እስቲ ምንድን ነው ሰሞኑን እየተፈጠረ ያለው ሁኔታ እስቲ ትንሽ ዘርዘር አድርገው ያጫውቱኝ። እስቲ
ሁኔታ ያው ሊቢያ ማለት ነው ፖሊስ ስለሌላት መንግስት ስለሌላት ማለት ነው ማንም ሰው ልጅ ማለት ነው እንደፈለገ ነው የሚያደርገው። ከፈለጉ ይገድሉ፣ ከፈለጉ ያስሩ አሉ። አሁን ባለፈው ግብጾች ማለት ነው 21 ሰዎች ናቸው የታረዱት። ከዛ ቀጥሎ ደግሞ ኢትዮጵያውያኖች አሁን ወደ 30 የሚሆኑ ናቸው የታረዱት። እኛም አሁን የሚጠብቀን ነገር እግዚአብሔር ነው የሚያውቀው፣ ይሄ ነው ብዬ ሊነግርልኝ አልችልም። እና ህዝቡ ምን እግዚአብሔር ማለት ነው ሰው ልጅ ይቅርና እንስሳ ራሱ ማለት ነው ሊወጣ እያሰበ ነው። ህዝቡ በጣም 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 ጨካኝ ህዝብ ነው። ልጅልኝ ነው በቃ እናስበው። እና ብዙ ኢትዮጵያውያኖች ማለት ነው እግራቸው ሽቦ ሆነዋል፣ የሞቱ አሉ፣ ብዙ ሴቶች ተደፍረዋል። እኛው ደግሞ ማለት ነው የኛው ሳምንታት ደግሞ የምናየውና የሚሰማው በጣም እየዘገነነ ነው ማለት ነው። ያው እንደምታየ እናንተም እንደምታዩት ማለት ነው። ስለዚህ እንግዲህ አሁን ያለንን ተስፋ እኛ ደግሞ ወደ እግዚአብሔር መጮህ ነው እንጂ ያለን ተስፋ ምንም ነገር የለም።
ለመሆኑ አሁን ዛሬ መጥተው የወሰዷቸውን ወዴት እንደወሰዷቸው የምታውቁት ነገር አለ? የምትጠረጥሩት ነገር አለ?
አሁን ግማሽ ሰዓት እኮ ነው ገና እየተከታተለ ነው። ይሄ ነው ብዬ ልነግር አልችልም። የት እንደደረሰው ይታወቅ።
በምን ሁኔታ ላይ እናንተ ራሳችሁ ትገኛላችሁ? እንዴት ተረፋችሁ? እናንተ አሁን እንዴት አልወሰዷችሁም?
እኛ የሆነ ቦታ ተደብቀን ነበር፣ ልክ ግርግሩ ስነሳ ማለት ነው።
እሺ።
ከዛ በኋላ በየቤቱ ያሉት ሰዎች ማለት ነው ገቡበትና በችኮላ በጣም በአስር ደቂቃ አልሞላም ማለት ነው ሰዎቹም በየክፍሉ እየገቡ አፍሶ ነው የሄዱት። እኔ የምኖር ያለሁበት አካባቢ ማለት ነው ወደ ሌላም እያለፈው ነው። እና መኪና አላቸው አምቡላንስ፣ በዛ ናቸው ነው ይሄ የሄዱ።
ስንት ሰው እንደወሰዱ ታውቃላችሁ? በግምት እንኳን
እዛ ግቢ ውስጥ ያሉት ብዙ ናቸው። ስለዚህ ግን ይሄ ነው ብዬ ልነግርህ አልችልም። ቁጥሩ ነው ለእኔም መቼ ካደረግኩ በኋላ ካልነገርኩ ነው እንጂ አሁን ይሄ ነው ብዬ ውሸታም ስለሚያደርገኝ ልነግርህ አልችልም።
ወትሮ ስንት ትሆናላችሁ አሁን በግቢ ውስጥ ኖሮ የነበራችሁት?
እዛ ግቢ ውስጥ የሚኖር ሰው ከሀምሳ ሰው በላይ ይሆናል። ሀምሳ ሀምሳ አምስት ከዛ በላይ ነው። እሱ ራሱ ቀንሼ ከነገርኩ ነው።
በአካባቢው አሁን ሰዎች አሉ እርስዎ አብረውት ያሉ?
አዎ አሉ።
ምን ያህል ይሆናሉ? ስንት ሰው ይሆናል?
እኔ አሁን ያለሁበት ሰው ከታችም ስላሉ ማለት ነው ተደብቆ ይህ ነው ማለት አልችልም። በግምት ማለት ነው የተለያየ ክፍል ውስጥ ተደብቀ አንገናኝ። እኔ ግን የሆነ ቦታ ነው ልክ ነገሩ እንደተነሳ ነው ከሁለት ሰው ጋር ተደብቀን ያለ ነው።
ለመሆኑ ህጻናት አሉ አብረዋችሁ?
ህጻን አለ፣ እርጉዝ ሴት አለ። አሁን የተጫኑ እርጉዝ ሴቶች አሉ
የወሰዷቸው?
አዎ እርጉዝ ሴት አለ። አሁን በቀደም ኦፕሬሽንና ከሆስፒታል የወጣች አለች። እነዚህ ሁሉ ተጫኑ።
እና ምንድን ነው እናንተ አሁን እዛ ቁጭ ብላችሁ ምንድን ነው የምትጠብቁት?
እኛ አሁን የምንጠብቁና የምንፈልገው ያው ወይ መሞት ወይ ደግሞ እግዚአብሔር የሆነ ነገር ማለት ነው እንዲያብራል መጸለይ ነው እንጂ የውጭ ዜጋ የለም፣ ዩኤንኤችሲአር የለም፣ ምንም ነገር የለም። ያለን ነገር ራሱ እኛ ያው ብርሃንና ያለን እንጂ ብርሃን እያየን ማለት ነው ጨለማ ውስጥ እንዳለን ነው ያለን እኛን የሚችሉ።
አሁን ማን ነው እናንተ በቅርብ ባላችሁበት አካባቢ አካባቢውን እያስተዳደረ ያለው?
ሚሊተሪ ነው አፍተር የሚባለው ወታደራዊ አገዛዝ ነው። ጀነራል አፍተር ነው የሚባለው ሰውዬው።
አሁን ገብተው አፈሳ ያካሄዱት የጀነራሉ ሰዎች ናቸው ወይስ ሌሎች ናቸው?
ምን ይታወቃል። ይሄ ሌባ ሊሆን ይችላል፣ የእሱ ሊሆን ይችላል። የጀነራሉ ደግሞ ማለት ነው በፊት እኛ ወደ ውጭ ስንመጣ እንትን ስንል ምንም አይነኩንም ነበር። እነዚህ ግን ምን እንደሆነው ገና አላረጋገጥንም።
እዛ ሊቢያ ውስጥ ክርስቲያኖቹን ወደ እስልምና ለውጡ እምነታችሁን እያሉ ይጠይቃሉ ይባላል። እነሱም ራሳቸው ሲናገሩ ነበር ሰሞኑን ተጠይቀው እምቢ ስላሉ ነው የገደልናቸው ብለው ነበር። እንደዚህ አይነት የምትሰሙት ነገር አለ? በቀጥታ መጥተው የሚነግሯችሁ ነገር አለ ወይም በጭምጭምታም እንዲደርሳችሁ የሚደረግ ነገር አለ?
እኔ ራሱ ገጥሞኝ ያውቃል። በኤሌክትሪክ ተቃጥዬ ነው የወጣት። እግዚአብሔር ነው ያወጣኝ እንጂ አልሆነም ብዬ ማለት ነው። ሌሎች አልሆነም ያሉት ናቸው እየታረዱት። በሆነ ኖሮ ግን ይሄ ሁሉ አይደርስባቸውም ነበር።
ከየት ነው ተቃጥሎ የወጡት እርስዎ?
ቤንጋዚ የሚባል
እና ምን አደረጉት? እስቲ እሱን ታሪክ ይንገሩኝ።
እኔማ በዛን ሰዓት አንድ የትግራይ ልጅ አለ፣ እኔና እሱም ማለት ነው። ከደበደቡም በኋላ በኤሌክትሪክ ካተቃጠሉም በኋላ ሲጠይቁን እምቢ አልን። አንዱ ደግሞ መጣና ከዛ በኋላ ሲቆጣው ከዛ በኋላ ትቶን ሄዱም ማለት ነው። ከዛ በኋላ ኢትዮጵያ እና ክርስቲያን እና ሙስሊም ሊለዩን ስፈልጉ እኛ ባህላችንም አይደለም እኛ የአንድ ሀገር ሰው ነን፣ አብረን ተፈቃቅረን የኖረ ነው ባህላችን፣ እዚህ መጥተን ሊቢያ ላይ አናበላሽ የሚሉ ሙስሊሞች እሪ ሲሉን ከዛ በኋላ ትቶን ሄዱ። አሁን አውሮፓ የገቡ ልጆች ሁሉም ይሄን ታሪክ ያውቃሉ። ከዛ በኋላ ሰው ሁልጊዜ ይደበደባል፣ ሁልጊዜ ጸጉራቸው ይላጫል፣ ሴቶች ይደፈራሉ፣ ብዙ ሰዎች ተደብድቦ ሺባ ይሆናሉ። ብዙ ነገር ነው የተደረገባቸው። በዛን ሰዓት የአካባቢ የነበረ ኢጣሊያናዊ አደም የሚባል ዩኤንኤችሲአር ነበር። ሊቢያዊ ደግሞ ሳሌ የሚባል አይፋ የምትባል ነበረች። ከጀርመን፣ ከእንግሊዝ፣ ከፈረንሳይ፣ ከአሜሪካ ያልመጣ የለም እኛ ጋር። ግን አንድ ማፍቴ ሊያደርጉልን አልቻሉ። ይሄ ሁሉ ሲደረግ በአይናቸው እያዩ ነበር።
እርስዎ ሃይማኖቶ ምንድን ነው?
ክርስቲያን ነኝ።
እና ቤንጋዚ ላይ ጮኸው ያስጣሏችሁ ሙስሊሞቹ ናቸው? ኢትዮጵያውያኑ ሙስሊሞች ናቸው አብረዋችሁ የነበሩት?
አዎ፣ እነሱ በዛ የኢትዮጵያ ሙስሊሞች በጣም 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 ለእኛ ማለት ነው ህይወታቸውን ማለት ነው አሳልፈውን ነው እኛን ለማዳን ጥረት የሚያደርጉት ትግል ነው የሚያደርጉት። እዚህ በተለይ ሊቢያ በስደት ዓለም ላይ ብዙ 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 ነገር ነው የሚያደርጉት ለስደተኞች፣ ለኢትዮጵያ ክርስቲያኖች። እኛ በዚህ አይነት ነገር ላይ ይሄ ክርስቲያን እስላም ነን የሚባል ነገር የለም። ሁሉም በወንድማ በፍቅር ነው አብረን የምንኖር።
እግዚአብሔር ከእናንተ ጋር ይሁን። እኛ ዓለም ይህንን ነገር እንዲያውቅ ለማድረግ ጥረት እያደረግን ነው፣ ያላችሁበትን ሁኔታ ለማሳወቅ። እንግዲህ ከእግዚአብሔር ጋር የተሻለ ቀን የተሻለ አጋጣሚ ይመጣል ብለን እንጠብቃለን። እግዚአብሔር ከእናንተ ጋር ይሁን። አቶ ሰኝ የተከበራችሁ አድማጮቻችን፣ እኚህኑ ስደተኛ ሌላም የሰጡን ማብራሪያ አለ። አዲሱ አበበም አግኝቶ አነጋግሯቸዋል። በሰዓት ጥበት ምክንያት በነገው ምሽት ይዘንላችሁ እንመጣለን የሚቀጥለውን። የተከበራችሁ እዛም የምትገኙ ሊቢያ ውስጥ ያላችሁ ኢትዮጵያውያን፣ በምትችሉት ሁሉ ልታገኙን ከቻላችሁ እባካችሁን ደውሉልን። ስልክ ቁጥራችን 2022059942 ነው። የዋሽንግተን ዲሲ ቁጥር ነው።
እንድገምላቸው ቁጥሩን።
እሺ፣
2022059942 ላይ በነጻ ነው፣ 24 ሰዓት ክፍት ነው። በተቻላችሁ መጠን ጥያቄዎቻችሁን፣ ስጋታችሁን፣ ብሶታችሁን በዚህ የስልክ ቁጥር ማሰማት ትችላላችሁ። በተለይ ደግሞ ይህን ስርጭት የመስማት እድል ካላችሁ ያንንም መስማት እንፈልጋለን። ወሳኝ የሆኑ መረጃዎችን ለእናንተ ማሻገር የምንችለው ይሰማችኋል ወይ የሚለውን ስናውቅ ነው የሚሆነውና
ስለዚህ እድሉን ባገኛችሁት አጋጣሚ ሁሉ መልእክቶቻችሁን ለማስተላለፍ ለሌሎች ለማድረስ ወደ ኋላ አትበሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ላለፉት በርካታ ዓመታት ለነጻና ግልጽ የኢንተርኔት አጠቃቀም በቁርጠኝነት ጥብቅና ቆማ ተከራክራለች፣ አሁንም ትከራከራለች። በኢንተርኔት አጠቃቀም ላይ አንድ ወገን ብቻውን ቁጥጥር የማይደረግበትና መድረኩ ለሁሉም ክፍት ሆኖ ከመንግሥት ሳንሱር ነጻ መሆን እንዳለበት ዩናይትድ ስቴትስ ታምናለች ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ዩናይትድ ስቴትስ ይህን የምታደርገው በድረ ገጾች ላይ የሚወጡ ጽሑፎችና አስተያየቶችን መሠረታዊ ነጻነት ለመጠበቅና የፈጠራ ችሎታቸውን ማበረታታት ለመቀጠል በዚህ መስክ ድርሻ ያላቸው ወገኖች ሁሉ ሐሳባቸውን መግለጽ እንዲችሉ ለማድረግና በመጨረሻም ኢንተርኔት ለኢኮኖሚ እድገት ግዙፍ አስተዋጽኦ ስላለውና ለታዳጊ ሀገሮች ዕድል መፍጠር በማስቻሉ ነው ብሏል። በመቀጠልም ዛሬ ከዓለም ሕዝብ ገሚሱ የኢንተርኔት ተደራሽነት የለውም። በተመሳሳይ ሁኔታ ደግሞ በሚቀጥሉት 10 ዓመታት ጊዜ ውስጥ በዓለም ዙሪያ የሚገኙ 1.8 ቢሊዮን አዲስ ተጠቃሚዎች ንግዱን ይቀላቀላሉ። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የምጣኔ ሀብትና ንግድ ጉዳዮች ረዳት ሚኒስትር ቻርልስ ሪፍኪን በቅርቡ እንደተናገሩት እነዚያ የኢንተርኔቱን ዓለም በአዲስ ከሚቀላቀሉ 1.8 ቢሊዮን ሰዎች ሁሉም ማለት ይቻላል የታዳጊው ዓለም ማኅበረሰቦች ይሆናሉ። ይህም ማለት የኢኮኖሚ እድገት ዕድል ያገኛሉ፣ የተሻሉ ቁሳቁሶችንና አገልግሎቶችን ማግኘት ያስችላቸዋል ማለት ነው ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ኢንተርኔት ትናንሽ ኩባንያዎችና ነጋዴዎች ምርቶቻቸውን በዓለም አቀፍ ደረጃ ለመሸጥና በአነስተኛ ወጪ አገልግሎቶችን ለማግኘት ስለሚያስችላቸው ነው እድገት ሊመጣ ይችላል የሚባለው። በታዳጊ ሀገሮች ውስጥ ደግሞ ለኢኮኖሚ እድገት እንደ ጀርባ አጥንት ሆነው የሚያገለግሉት አነስተኛ ኩባንያዎችና ነጋዴዎች ናቸው ሲሉ ቻርልስ ሪፍኪን አስረድተዋል። ኢንተርኔት ነጋዴዎችንና አነስተኛ አምራቾችን በዓለም ደረጃ ከሚያከፋፍሉ ኩባንያዎች ሰንሰለት ጋር ያገናኛል። ብዙ ሰዎች እርስ በርስ እንዲተዋወቁ፣ መረጃዎች እንዲለዋወጡ፣ ያሉ አገልግሎቶችን እንዲመለከቱ ከፍተኛ ሚና ይጫወታል። የህዝቦችን ለአዳዲስ ቴክኖሎጂዎች ተደራሽነት ለማረጋገጥ ያስችላል። በመሆኑም አንድ ነጠላ ቡድን ተለይቶ የዚህ ቴክኖሎጂ ተጠቃሚ እንዳይሆን የሚደቀኑበትን ችግሮች መወገዳቸውን ማረጋገጥ እንችላለን ሲሉም ተናግረዋል ባለሥልጣኑ። በመጨረሻም ይህ ለዘመኑ ሕይወት እጅግ አስፈላጊና ጠቃሚ አገልግሎት በዓለም መከበሩን ለማረጋገጥና ለመጠበቅ ባለን አቅም ሁሉ እንደግፋለን። ትኩረታችንን በመጪዎቹ ሕፃናት ልጆቻችን ላይ በማድረግም ጥረታችን ይቀጥላል ሲሉ ቻርልስ ሪፍኪን በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የምጣኔ ሀብትና ንግድ ጉዳዮች ረዳት ሚኒስትር የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።